The Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን
አሁን ጀመረ።
ምንድነው የተመለከቱት? በዚህ የዶክመንተሪ ስራ ላይ አስገራሚ የሆነ የኢትዮጵያን የፍልስፍና መሰረት ነው። እርግጥ ሞደርኒቲ ተጀመረና ባንክ ምንም አይነት ብሪጅ ሳይደረግ እዚህ ሳይደረግ ነው ከነበረንበት የትምህርት ስርዓት ቀጥታ ወደ ዌስተርናይዝ ወደ ሆነው የትምህርት ስርዓት የገባ ነው።
ጉዳዩ የቆሎ ተማሪ
ዘመን የጠገበ ባህላዊ ትምህርት ላይ የሚያጠነጥን
ሄቨን ኤንድ ኤርት ገነትና ምድር የጥናታዊ ፊልሙ ርዕስ ነው።
አንድን መረጃ ለመሰብሰብ በቦታው መገኘት ቁልፍ ነገር ነው። በአይን ማየትና የአይን እማኝ ሆኖ አንድን ነገር መዘገብ ያ በጣም እድለኛ ጋዜጠኛ ነው። ግን ከሩቅ ሆኖም የሚዘግብ ጋዜጠኛ እኔ አመለካከት በተለይም ህዝብን ሊያጋጩ የሚችሉ ጉዳዮች ላይ ከፍተኛ ጥንቃቄ ይጠይቃል። ከፍተኛ ጥንቃቄ ማለት ግን ውነትን መሸፈን ማለት አይደለም።
ድርሶቹን ስናስተዋውቅ ወቅታዊ ነገሮች ናቸው። ከዚህ ከድርቁ ተጨማሪ በኦሮሚያ ክልል አካባቢ የተነሳው ውዝግብ በተጨማሪም ደግሞ እኛም ሰሞኑን የዘገብንበት በጎንደር ዙሪያ የተከሰቱ ቢያንስ 3 ችግሮች አሉ።
ድርቅ መኖሩ በይፋ እያደረሰ ያለው ነገር ካልተዘገበ ችግር እንደሚሆነው ሁሉ አንድ አደጋ ተፈጸመ ከሚባልበት መንገድ ባለፈ ሌሎችን የበለጠ ችግር ውስጥ ሊከት የሚችል መዘገብም ሌላ ችግር ነውና እነኚህን ሁኔታዎች እስኪ እንመርምር።
በሚያሳስቡ ሰሞንኛ ጉዳዮች ዙሪያ የሚደረግ የጋዜጠኞች የጠረጴዛ ዙሪያ ውይይት
የንጉሥ ያክሊሉ መስኮት ወደ አዲስ አበባ ያደርሰንና የሳምንቱን ምርጥ ግጥምም ይዘን እንቀርባለን።
ጤና ይስጥልን፣ እንደምን ሰነበታችሁ፣ እንደምንስ አመሻችሁ የተከበራችሁ አድማጮቻችን።
ከእሁድ ታህሳስ 10 2008 ዓ.ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ንጉሡ ታምሬ።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱም ቢዘል በሳምንቱ
የሰዓቱ የዓለም ዜና ይቀድማል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጆና ካሚንግስ በስቱዲዮ አብሮኝ ይገኛል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት በደረሰ የመኪና ላይ ፈንጂ አደጋ ቢያንስ 3 ሰው ተገድሎ 25 የሚሆኑ ደግሞ ቆሰሉ። ለጥቃቱ ጽንፈኛው የሁከት ቡድን አልሻባብ ኃላፊነቱን ወስዷል። ፍንዳታው የደረሰው በአንድ የገበያ ማዕከል አቅራቢያ መሆኑንና ከዚያ ጥቂት ቀደም ብሎ አንድ ታጣቂ ጉዞ ላይ በነበሩ የመንግሥት ባለሥልጣናት ላይ ተኩስ ከፍቶ እንደነበረ የሶማሊያ ፖሊስ ቃል አቀባይ አልሂርሲ ባሬ ለቪኦኤ በሰጡት ቃል ተናግረዋል። የጋልጋዱድ ክልል ገዢ በዚያ ጉዞ ላይ የነበሩ ሲሆን የደረሰባቸው ጉዳት ይኑር አይኑር እስካሁን አልተገለጸም። የሩዋንዳውን ፕሬዚደንት ፖል ካጋሜን ለተጨማሪ የሥልጣን ዘመን እንዳይወዳደሩ ሊያግዳቸው ይችል የነበረው አንቀጽ እንዲፋቅ ከሕገ መንግሥቱ ሩዋንዳውያን ወስነዋል ሲል ብሔራዊው የምርጫ ኮሚሽን አስታወቀ። ኮሚሽኑ ባወጣው መግለጫ እያንዳንዱ ድምፅ ሰጪ እስኪባል ለሕገ መንግሥቱ መለወጥ ወይም ማሻሻያ እንዲደረግበት ወስኗል ብሏል። 98 ከመቶ የሚሆን ድምፅ ሰጪ ያሳለፈው ውሳኔ ፖል ካጋሜን ለመጪዎቹ 20 ዓመታት በአውሮፓውያኑ የዘመን አቆጣጠር እስከ 2034 ዓ.ም ስልጣን ላይ ሊያቆያቸው የሚችል ነው። የማሻሻያ ውሳኔ ዲሞክራሲን ያጠፋል ሲሉ የዩናይትድ ስቴትስና የአውሮፓ ህብረት ስጋታቸውን ገልጸዋል። የፈረንሳይ አየር መንገድ ኤር ፍራንስ ንብረት የሆነ የመንገደኞች ማጓጓዣ አውሮፕላን መጸዳጃ ቤት ውስጥ ተገኝቷል በተባለ የተጠረጠረ ዕቃ ምክንያት ኬንያ ውስጥ ድንገት እንዲያርፍ ተደርጓል። ተቀመጠ የተባለው ዕቃ ጉዳት ሊያደርስ የሚችል እንዳልነበረና የወጣውም የሐሰት ማስጠንቀቂያ እንደነበረ የኤር ፍራንስ ዋና ሥራ አስፈጻሚ ፍሬድሪክ ጋጌ አስታውቀዋል። አውሮፕላኑ ከሞሪሸስ ወደ ፓሪስ እየበረረ የነበረ ሲሆን አቅጣጫውን ቀይሮ ወደ ሞምባሳ እንዲዞር የተደረገው አንድ መንገደኛ መጸዳጃ ቤት ውስጥ ላዩ ላይ ሰዓት መሰል መሳሪያ የተቀመጠበት ትንሽ ሳጥን ማየቱን ለአስተናጋጆቹ ከተናገረ በኋላ ነው። ቦይንግ 777 የሆነው አይሮፕላን ውስጥ የነበሩት 459 ተሳፋሪዎችና 14 የበረራው ቡድን አባላት በደህና ሁኔታ አይሮፕላኑን ለቀው እንዲወጡ መደረጉም ታውቋል። በየመን ተፋላሚ ወገኖች መካከል በተባበሩት መንግስታት ድርጅት አደራዳሪነት ጄኔቫ ላይ ሲካሄድ የሰነበተው ውይይት ዛሬ አብቅቷል። ለስድስት ቀናት የተካሄደው ውይይት እዚህም እዚያ የሚጣስ በነበረ ተኩስ የማቆም እርምጃም የተደገፈ እንደነበረ ተገልጿል። በመንግስታቱ ደጋፊ ኃይሎችና በሁጤ አማጽያን መካከል እየተካሄደ ያለውን ውጊያ በእጅጉ እያሳሰባቸው መሆኑን ውይይቱን ሲመሩ የሰነበቱት የመንግስታቱ ድርጅት ልዑክ ኢስማኤል ኡልድ ሼህ አህመድ ተናግረዋል። በሳዑዲ አረቢያና በየመን ድንበር ላይ በምትገኘው ሀጃ ክፍለ ሀገር ውስጥ መሆኑን በተካሄዱት ውጊያዎች ቢያንስ 68 ሰው መገደሉን የገለጹት የየመን የጸጥታ ባለስልጣናት ከተገደሉ መካከል 28ቱ የመንግስት ወታደሮች፣ 40ው የሁጤ አማጽያን መሆናቸውን አመልክተዋል። እስራኤል ዛሬ ሶሪያ ዋና ከተማ ደማስቆ አቅራቢያ ባደረሰችው የአየር ድብደባ አንድ ለ30 ዓመታት እስር ቤት የቆየ አባሉን እንደገደለችበት የሊባኖሱ ታጣቂ ቡድን ሂዝቦላ አስታወቀ። የዜናው ሰዓት አበቃ። በማጠቃለያ እንገናኛለን። ለምሽቱ ዝግጅታችን ወደ አዲሱና ወደ አሉላ ልመልሳችሁ።
ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ራዲዮ እየተዘጋጀ የሚቀርበው የራዲዮ መጽሔት ነው።
እሁድ ታህሳስ 10 2008 ዓ ም በራዲዮ መጽሔት ወግ መሠረት አሁን ሰዓቱ የሳምንቱ ምርጥ ግጥም ነው።
አለኝ ፍቅር አለኝ ፍቅር የአገሬ የመንደሩ የሰፈሬ ወጣ ገባ ጉራንጉሩ የተራራ ሸንተረሩ የከተማ የገጠሩ አለኝ ፍቅር የሚያባባ የከተማው የአዲስ አበባ የመርካቶ የፒያሳ የካዛንቺዝ መካኒሳ የልደታ የበቅሎ ቤት የነፋስ ስልክ ምሽቱ ቤት 4 ኪሎ ገዳም ሰፈር 6 ኪሎ አፍንጮ በር ሽሮ ሜዳ ሰንጋተራ ቦሌ ሰፈር ደሞም ቄራ
አለኝ ታሪክ የአገር ፍቅር የሚያኮራ የሚነገር የባህሌ የቋንቋዬ ዘይፈሊጥ የኑሮዬ የሙዚቃው የጭፈራ የስክስታ ምት የዳንኪራ የሽለላ የቀረርቶ የፉከራ የመሲንቆ የበገና የክራር ምት የልልታው የእምቢልታ የመለከት የዋሽንቱ የከበሮ የነጋሪት አለኝ ፍቅር የልጅነት የሠራ ነው በጨቅላነት ሚዜ መርጠን ተደግሶ ተሰርገን እኔ ባልሽ አንቺ ሚስቴ ተባብለን አፈሩን ወጥ አርገን ሰርተን የበላነው ቅጠል ቀጥፈን የተኛ ነው ተሞሽረን
አለኝ ፍቅር ትምህርት ቤት የሠራሁት የቆሎ ሽርክ በልጅነት ያፈራሁት ወንጌል ዳዊት የደገምነው በኔታ ጉሮሮ ጠጅን ቆርቆር በሰይጣን ጉሮሮ አጥንቲን ሰንቀር ብለን መዝሙር የዘመርነው ሁለት ጎራ ቡድን ሰርተን አንተ ሌባ እኔ ፖሊስ ተባብለን የውሻሸት ወህኒ ሰርተን ፖሊስ ይዞ ወስዶ ሲያስረን የወጣነው ወህኒ ሰብረን የወረቅነው በደስታ ልጆች ሆነን አለኝ ፍቅር ካራዳ ልጅ ከማይከዳው የልብ ወዳጅ ብቻ የበሌ ብቻ የጠጣ ቢቸግረው ምንም ቢያጣ ቀልድ ቁርሱ ሳቅራቱ ምን ቢከፋው አይጠቁርፊቱ ከኪሱ ቀልድ አልቅበት ጠዋት ለማታ ያሾፍበት ያዋዛ ያስቅበት ያረራ አንጀት ሊያከምበት
አለኝ ፍቅር የማረሳት ያገሬ ልጅ አፈቀርኳት ሺ ደብዳቤ ጣፍኩላት ጨርቄን ጥዬ ያበድኩላት እንደ ጣዖት ያመለኳት የዛች ጉብል በዛ ዘመን ይወደድኳት አለኝ ፍቅር ያዳፈንኩት በልቤ ውስጥ የቀበርኩት የሚላወስ በአካላቴ የሚነዝረኝ እስካጥንቴ የሚያበግን የሚያቃጥል የሚያሳዝን የሚያከስል የሚሰማኝ ሽክሽክታቸው የሚያቃጭል ጩኸታቸው ያልተቋጨ ጅምራቸው ያልሰመረ ምኞታቸው የሚያስጨንቅ አደራቸው ሻማ ሆነው የቀለጡ የተሰዉ በጨቅላነት ችቦ ሆነው የነደዱ የረገፉ ላመኑበት ብልጭ ብለው ድርግም ያሉ ለነጻነት ክልትው ያሉ ገና በጧት በልጅነት
አለኝ ፍቅር በተሰኘችው የሳምንቷ ምርጥ ግጥም የእሁድ የዛሬ ታህሳስ 2008 የራዲዮ መጽሔት ፕሮግራማችንን ጀምረናል። አድማጮች
ሰላም አዲሱና አሉላ ሲሉ በሰላምታ የተንደረደሩት የፈረንሳዩ ቤተኛችን አስራደው ናቸው ያደረሱን።
ከሩቅ ገና በር ሳላንኳኳ ጉሮሮዬን እየጠራረኩ በአጥር ባሻገር እዚህ ቤት እንደምን አላችሁ ብል
በአገር ወግ ይግቡ ቤት ለእንግዳ እንደምትሉኝ አልተራጠረም። እናም እኔም አስቀድሜ እንቦሳ ሰሩ ብያለሁ ያሉን አስራደው
ዘመድ ቤት ባዶ እጅ ጎራ ይባልም ብዬ ነው ይችን ቋጥሬ ብቅ ያልኩት። እና
ፍቅር ፍቅር የምትሸት የፍቅር ህብስት ከጎረቤት ከወዳጅና ከዘመድ አዝማድ ጋር ሆናችሁ ተቋደሱልኝ
ከታላቅ አክብሮት ጋር በማለት አስራደው የኢሜል ደብዳቤያቸውን ይቋጫሉ።
አስራደውን ለግብዣውም ለደንበኝነታቸውም እናመሰግናለን።
እናም አሁን
ደሞ እንደነቃ እንዳድርቆሜ አትመላለሽ ሌሊት በህልሜ
የቀኑ ማማሪ በቃሻል ከተኛው አይኔ ምን ቀርቶሻል
አንስም ለኔ ያንቺ ገላ ከፈሮን ልጅ ከገሊላ
ፍቅር ባይሰጥም አሳልፎ አስቀርቶታል ልቤን ጠልፎ
ወጥተን ባለም ከፍታ ምድሪቱን ባናይ የለም እንዳንቺ ቆንጆ ጸባይ ሰናይ
ለውበት ባለ ፀሐዮች ብቻ ሳይሆን
ለጸባይ ሸጋው ጭምር የተንቆረቆረ
የምሽቱ የመክፈቻ ዜማችን የቴዲዮ አፍሮ ጸባይ ሰናይ ነው። አሁን ወደ መጽሔቱ ዝርዝሮችን ዘልቃለን። አዲሶ ቀዳሚው ዝግጅታችን ደግሞ አብዝተህ የምትወደውን ከኪስህ የማይለይ አንድ ነገር ያስታውሳል።
ቆሎ
አሁን የሰማነውም ቆሎ ስለመሆኑ ምስክር አለኝ።
በእኔ ሆነብህ በዚህ ቀን በዚህ ወር ከቆሎ ሌላ ምን ይበል? አሉላ እኔ የቆሎ ተማሪ
ነበርኩ እንዳትለኝ።
የቆሎ ተማሪ ህይወት እንዴት እንደሚመስጠኝ ልነግር ፈልጌ ነው።
በሩቁ እንኳን ስሜቱ የሚያጓጓ ዛሬ ያለ የማይመስል የቀደመ ጊዜ ነው። ታዲያ ለምን አናወጋም?
የቆሎ ተማሪ አንደኛ ነገር ከውሻ ታግሎ መማሩ ብቻ ሳይሆን የሚፈልገውን ነገር ያገኛል። ለምን? ያለማመኑ ዘዴ ጥበብ የተሞላበት ነው። ማን ይደፍራታል ለምትባል መቤት ብቅ ብላ ስታየው ባለማመን ለዛው በጨዋነቱ
ይማርካታል።
ይማርክና
ያደርጋል።
አዎ፣ ሰማውተን የነገርኩ የቆሎ ተማሪ እንኳን ለመሆን እድሉን አላገኘሁም። ወን ደስ ይለኝ ነበር።
ፈርቼ ነበር ነበርኩ እንዳትለይ።
ብችል ጥሩ ነበር ብሆን።
አሁን መኖሩንም እርግጠኛ አልነበርኩም። ምናልባት ኋላ ላይ የምንሰማው ዝግጅት ወደዚያ ይወስደን ይሆናል። የቆሎ ተማሪው ወግ ብዙዎች እንደሚስብ ገምታለሁ። በተራይ ታዲያ የማይገናኝ የሚመስል አንድ ጥያቄ ልወርውር።
መልካም።
ስለ ገነትና ምድር
አራታው አሉላ
ነገሩ ወዲህ ነው። አዲሱ Heaven and Earth በግርድፉ ዳማርኛ ሲተረጎም ገነትና ምድር የሚል አንድ ጥናታዊ ፊልም የሰራ እንግዳ አለን።
Heaven and Earth, a millennium of Ethiopian monastic culture.
ጉዳዩ የቆሎ ተማሪ ዘመን የጠገበ ባህላዊ ትምህርት፣ አገር በቀል ፍልስፍና፣ መንፈሳዊ አስተምህሮች፣ አንድም ዓለም በቅጡ ያልተረዳው አልያም የዘነጋው አፍሪካዊ መሰረት ያለው ስልጣኔ ዛሬም ሕያው ሆኖ ከዚህ ከትሟል እንዳይጠፋም ጥበቃ ይሻል በሚል ሐሳብ ጥንስስ የተንደረደረ ይመስላል። የለንደን ከተማ ነዋሪ ነው። ትምህርቱ የሥነ ሰው ጥናት ነው። የጥናታዊ ፊልም ባለሙያም ነው። በቅርቡ ጽፎ ያዘጋጀው ጥናታዊ ፊልም Heaven and Earth ይሰኛል። መኮንን ሚካኤል Heaven and Earth በግርድፍ ትርጓሚውም ገነትና ምድር ስለማንና ስለምንድን ነው? በዚህ ብንደረደር።
ገነትና መሬት የ47 ደቂቃ ጥናታዊ ፊልም ነው። በኢትዮጵያ የቄስ ትምህርት ቤት እና የገዳም ሕይወት ላይ ያጠነጥናል። ሚላኒየም ሂስትሪ ኦፍ ቸርች ኤዱኬሽን ሞናስቲክ ካልቸር ኢን ኢትዮጵያ ይላል እና በእንግሊዝኛ ነው የተሰራው። በኦርቶዶክስ ሪሊጅን እንዴት አድርጎ ፕሪዘርቭ እንዳደረገ የኢትዮጵያን ካልቸር የኢትዮጵያን የፊሎሶፊካል ቤዝ ለማስተዋወቅ።
መልካም፣ ዝርዝሮችን እናያለን። ምናልባትም ጎላ ያለውን የኢትዮጵያን የቀድሞ ዘመን የጠገበ የትምህርት አካሄድ የቆሎ ተማሪ በመባል የሚታወቀውን ደብር ለደብር እየሄዱ ትምህርት የሚከታተሉበትን ምናልባትም አሁን እየጠፋ ያለ ስርዓት የምትቃኝበትን ይበልጥ ገፋ አድርገን እንመለከታለን። ጥናታዊ ፊልም መኮንን ሃይማኖትን፣ የማንነትን ጥያቄዎች፣ መንፈሳዊ ጉዳዮችን፣ በርካታ ጭብጦችን ይመረምራል። ቀድመህ እንደገለጽከው የፍልስፍና መሰረቶችንም የሚመለከት ይመስላል። ሌሎች ጥናታዊ ፊልሞች እንደሰራህ አውቃለሁ፣ እናነሳቸዋለን። እስኪ አስረዳን። መጀመሪያ ይሄ ፊልምህ እንዴት ተጠነሰሰ? በምን መነሻነት ወደዚህ ልትገባ ቻልክ?
እኔ በአካዳሚክ ዲሲፕሊን ሶሻል አንትሮፖሎጂ ነው ፖስት ግራጁዌት ያደረኩ እና ያንን ፖስት ግራጁዌት በምሰራበት ጊዜ እዛ ዩኒቨርሲቲ ኦፍ ለንደን የኖርዝ ኢስት አፍሪካን ካልቸር ጥናት ላይ የኢትዮጵያም ኢንክሉድድ ነበረ እና እዛ ላይ እርግጥ ኢትዮጵያዊ ብሆንም እርግጥ የኦርቶዶክስ ባክግራውንድ ቢኖረኝም ራሴ እንደው የዚህን ያህል የጠለቀም አይነት እውቀቱም አልነበረኝም። ግን ስማር ጥናቶችን በማድረግበት ጊዜ በዓለማችን እንግዲህ ብዙ ለአሁኑ አድቫንስ ዓለም ብዙ አስተዋጽኦ ያደረጉ የፍልስፍና መሰረቶች አሉ። የአስተዳደር፣ የሊትሬቸር የተለያዩ እውቀቶችን እየሰጡ ፍልስፍናዎች አሉ። የግሪክን ብንመለከት የሮማን ኢምፓየር ብንመለከት ግሪክ በተለይ ለአውሮፓ ስልጣኔ መሰረት ናት እና ብዙ አይነት አስተዋጽኦ አድርጋለች በስልጣኔ ረገድ። እንደዚሁ ወደ ፋርስ ኤዥያን ብንሄድ እንደዚሁ እጅግ የሰለጠነና ዲፕ የሆነ የፍልስፍና መሰረት ጥለዋል አሁን ላለው ትውልድ። የእኛ ደግሞ በሚገርም አይነት ሁኔታ ስነ ጽሁፉ ሃይማኖቱ ራሱ አፍሪካዊ ቀለም ነው ያለው። ክርስትና የጀነራል ቪው የዋይት ማን ሪሊጅን ነው የሚባለው ከኮሎኒያሊዝም ጋር ሲያያዝ እና በአፍሪካን ሴንተር አስተሳሰብ ስናስቀምጠው ሁሉ ጊዜ ክርስትና ወደ አፍሪካ ሲመጣ ቱ ኢንላይትን ዘ ዳርክ ኮንቲኔንት ሲቪላይዜሽንን ከክርስትና ጋር እያይዘን እመጣለሁ ነው።
የጨለማውን ዓለም ብርሃን መነቃቃት እንስጠው እንደማለት
የጨለማውን ዓለም ብርሃን እንስጠው እና ብራው ነው እንግዲህ ከክርስትናው ጋር በተያያዘ ሁኔታ። ምክንያቱም ያ አይነት አስተሳሰብ የአፍሪካ የሃይማኖት መሰረትም የባህል ዴይ ቱ ዴይ የቀን ተቀን ፕራክቲስም የሚሰራው ስራ ሙሉ ጊዜ እንደ ኋላ ቀር ስለሚቆጠር ማለት ነው። ይሄ ራሱን የቻለ አሉታዊ አመለካከትና አስተሳሰብ እንዳለ የታወቀ ቢሆንም ግን ምንድን ነው እዚህ ጋር እጅግ የሚያስደንቀው ኢትዮጵያ ክርስትናን እንዳለ ተቀብላ የራሷ ክርስትና በአፍሪካዊ ቀለም ነው የሰራችው ለ2000 ዓመት የኦርቶዶክስ ቤተክርስቲያን። ያ የሚያስደንቅ አይነት ሁኔታ አለ። የክለርጂው የሃይማኖቱ ራሱ ሙሉን ባህላዊ የአፍሪካዊ ቀለም አለበት። ዜማው፣ የሙዚቃ አፈጣጠሩ፣ ስነ ጽሁፉ፣ ካራክተሩ፣ ካሌንደሩ፣ የአመት አቆጣጠሩ፣ ይሄ ሁሉ ፍጹም አፍሪካዊ። እርግጥ መሰረቱ የሚድል ኢስተርን ቢሆንም አሁን ክርስትና የተመሰረተበት ከኖርዝ አፍሪካ በግብጽ በኩል አድርጎ ነው ወደኛ የመጣው። ክርስትና አቀባበሏም በጣም ከዓለም መጀመሪያ ከሚባሉ ሀገሮች መካከል አንዷ ናት። ሁለተኛ ደግሞ የራሷ ቀለም ነው የሰጠችው ክርስትና። ይሄ እኮ ራሱን የሚጠይቅ ፍጹም አድቫንስድ የሆነ አስተሳሰብ ነው። በሚገርም አይነት ሁኔታ ውስጡን በደንብ አድርጎ መርምሮ ማሳወቅ መቻል አለብን። እንዳየኸው አንተም ፊልሙ ላይ እነዛ ሊቃውንት የግዕዝ ሊቃውንት የተናገሩትን ነገር ራሳቸውን በገዳም ውስጥ የሚኖሩ እናቶችና አባቶች የተናገሩትን ነገር ሰምተሃል እና ያ በራሱ ፍጹም የአፍሪካ ቀለም የሰጠች ለጥቁር ሕዝብ ሁሉ መመኪያ እንዲሆን አድርጋለች ኢትዮጵያ። ስላላሳወቅነው ነው በሚገባ ደረጃ ወደ ውጭ በደንብ አድርገን ስላላሳየነ ነው እንጂ ይህ እጅግ የሚያስደንቅ የአገራችን ዋና የስልጣኔ መሰረት ነው በሚል መነሻ እንግዲህ ይሄ ነው።
የሃይማኖት ነገር ሲነሳ እንግዲህ ክርስትና የነበረውና ያለውን ስፍራ መመልከት ጋብዛል። አንተ ቀደም ብለህ እንደገለጽከው በጥናታዊ ፊልምህም እንደተመለከተው አፍሪካዊ መሰረት አለው። ስልጣኔውም ራሱ በአድና ከውጭ የመጣ አይደለም። እንደሚባለው ጨለማውን አጉር ብርሃን እንስጠው በሚል መንፈስ ወይም እናነቃቃው በሚል መንፈስ እንደተደረገው ሳይሆን የቀደመ የራሱ የሆነ ስልጣኔም ያለው ነው የሚለውን አስተሳሰብ የሚገፋ ነው። በፊልምህ ኢትዮጵያ የእስልምና እምነት ተከታዮች የሚያሉበት አገር እንደመሆኑ ምናልባትም በዚህ ሰዓት በሃይማኖቶች ስም የሚቀሰቀሱ ግጭቶችንም እንመለከታለንና የእስልምናንም የቀደመ ታሪክ የሚያዛምድ ማስተሳሰብ እናውቃለን። በተለይ ኢትዮጵያ ለእስልምና እምነት ተከታዮች መጠጊያ መስጠቷን በፊልምህም ላይ ይህን ኢትዮጵያ ለእስልምና እምነትም የቀደመ ተቀባይነት ታሪኳን የሚያወሳ እንመለከታለን። እስኪ በመጠኑ ስለ እሱም አንዳንድ ነጥቦችን አንሳለን።
እነዚህ ሁለት የዓለም አውራ ሃይማኖቶች መሰረት ኢትዮጵያ ውስጥ የራሳቸውን ቀለም የያዙ ናቸው። ክርስትና ብቻ አይደለም፣ እስልምና ኢትዮጵያዊ ቀለም አለው። እንደምታውቀው ወሎ ብሄርክ ቁጥር ሱፊዝም የመንዙማ የኢትዮጵያዊ ከለር ነው። ኢትዮጵያዊ ራሷ የሰጠችው ኢንዲጂነስ ትራዲሽን ነው።
አገር በቀል ባህል አለው።
አገር በቀል ባህል ነው። እንደገና ደግሞ አሁን በሚቀጥሉት ልሰራ ባሰብኳቸው ቅደም ተከተል ላይ ካስቀመጥኩት አንዱ ነው ደግሞ ኢትዮጵያዊ እስልምና በኢትዮጵያዊ አይን በሚል ልሰራ ያሰብኩት ዶክመንተሪ አለ። ይሄ ራሱ ገና ብዙ ምርምርና ውስጥ ድረስ ገብተን የምናየው ነገር ነው። አንድ ሁለተኛ እንግዲህ ፊልሙም ላይ እንዳየኸው ነቢዩ መሐመድ ኢትዮጵያን በአፋቸው ጠቅሰው ነው የተናገሩት። ምንም አይነት የጂሃድ ጦርነት ቢነሳ ኢትዮጵያ ላይ እንዳይደረግ፣ ሂጅራ የእኛ ሀገር ቅድስት ተብላ በእስልምናም የተጠቀሰች ሀገር ናት። ምክንያቱም በዛ በፍላይት ምንን ማሳከርና ጦርነት ሸሽተው በመጡ ጊዜ የነበረው የኢትዮጵያ ንጉስ ሙሉ እርዳታ ጥበቃ አድርጎላቸው ስላኖሯቸው የመጀመሪያዎች ወደ እስልምና የተቀየሩትን ኢትዮጵያ በቁርአንም በጣም ብዙ ቦታ ነው የተጠቀሰችው። ይሄ ሂስቶሪካል ባክግራውንዱ ሲሆን ይሄ እንዳለ ይቀመጥና ሌላ የሚያስደንቅ ይሄ ሁሉ አሁን ዓለምን የሚያራቁተው የእስላም ክርስቲያን ዲቫይድ ኢትዮጵያ ለምን መጥተው አይማሩ? ኢትዮጵያ መጀመሪያዋ አስደናቂ ሀገር ናቸው። እነዚህ ሁለት አውራ ሃይማኖቶች በፍቅርና በመስማማት እየተቀራረቡና እየተነጋገሩ በፍቅር የኖረ ህዝብና አገር ነው። ይሄ ራሱ ኢንተርናሽናሊ መማር መቻል አለባቸው። መተዋውን ይሄ ያለውን ኮንፍሊክት
ለሚታዩት ግጭቶችና ምስቅልቅሎች ትምህርትም አለ እያልክ ነው?
አብሶሉትሊ፣ ይሄ ምንም ጥርጥር የለውም። ምን አንድ ላይ ተካፍሎ በደስታ ነው የሚበሉት፣ አንድ ላይ ነው የሚጨፍሩት። ምንም አይነት ችግር የሌለባት ኢትዮጵያ እንደውም ሮል ሞዴል ትሆናለች በዚህ አሁን ውጥቁጡ በወጣ ዓለም። ይሄ ትልቅ ተስፋ የምትሰጥ ሀገር ናት። ይሄ ነው እንግዲህ ዋናው እኔን ይህንን ሬናይሰንስ የኢትዮጵያ ማንነት ለውጭው ለማሳየት ያነሳሳይ ትልቁ ዓላማ ይሄ ነው።
መልካም። ሌሎች በርከት ያሉ ጭብጦች በዚህ 45 ደቂቃዎች በላይ በሆነ ጥናታዊ ፊልምህ ተካተዋል። እስኪ ዋናውን ነገር እንመርምር። የቆሎ ተማሪ ጉዳይ በርቀት ከሚወራና ቀደም ሲል የነበረውን ባህል ከማስታወስ በመለስ በአንተ ፊልም ውስጥ በታየው ያህል ጥልቀት በዚህ ዘመን መኖሩንም በቅርበት ለማንረዳ የቆሎ ተማሪ ራሱን የቻለ አሰራር አካሄድ በማህበረሰቡ ህይወት ውስጥ ስፍራ ያለው ማህበረሰቡ አቅፎ ደግፎ አንድ ታዳጊ በተለይ በሃይማኖታዊ ትምህርት ዘልቆ እስከሚሄድ ድረስ ደግፎ የሚሄድበት ስርዓትም አለውና ዛሬም ድረስ በርግጥ የቆሎ ተማሪዎች እንደቀድሞ ሁሉ የሚማሩበት ስርዓት አለ? ምን ይማራሉ? ምን ተመለከትክ?
ምንድነው የተመለከትኩት? በዚህ የዶክመንተሪ ስራ ላይ አስገራሚ የሆነ የኢትዮጵያን የፍልስፍና መሰረት ነው። እርግጥ ሞደርኒቲ ተጀመረና በአንድ ጊዜ ምንም አይነት ብሪጅ ሳይደረግ ድልድይ ሳይደረግ ነው ከነበረንበት የትምህርት ስርዓት ቀጥታ ወደ ዌስተርናይዝድ ወደ ሆነው የትምህርት ስርዓት የገባ ነው። እርግጥ ተው ትንሽ ወደ ልቦናችን ተመልሰን በአንድ ጊዜ ከማስገባት ይልቅ ኤሊት ቢት ብሪጅ ወይንም ድልድይ ተደርጎለት ቀስ በቀስ ከዛም የተወሰነ ኤሌመንት ተወስዶ ባህላዊ ትምህርት ከቆሎ ትምህርት ቤቱና ከሊተርጂውና ከዚህ ከቤተ ክህነት ትምህርቱ የተወሰነው ፓርት ተወስዶ እንደገና ከሞደርን ኤጁኬሽኑ ትምህርቱ አንድ ላይ የሆነ ድልድይ ተመስቶለት ቢሆን ኖሮ አናውቅም። አሁን መገመትም ያስቸግራል ምን አይነት ሶሳይቲና ምን አይነት የትምህርት መሰረት ልንመሰረት እንደምንችል። ይሄ እንግዲህ ቢሆን ኖሮ የሚል የራሴ አስተሳሰብ ነው። ነገር ግን አሁን የጨለመውን አህጉር እናብራ ከሆነ ማንም እኮ እናብራ የሚሉ ሰዎች እኮ ሳይበሩ የበራ ነበሩ። ይሄ ኮንቲነንት ይሄ እኮ የቆሎ ትምህርት አሁን የምልህና ይሄ እኮ የስነ ጽሁፍ መሰረት እኮ ለ2000 ዓመት የኖረ ነው። ፊልሙ ላይ እንግዲህ የዞርክ ኢንተርቪው ሳደርግ አንድ ተሳታፊ ምሁር እሳቸውም የቆሎ ትምህርት ቤት
ተማሪ የነበሩ
ናቸው። እንዴ ይሄ እኮ ስኮላርሽፕ ነው። ስኮላርሽፕ እኮ አይታወቅም በዓለም ላይ እኛ ስንመሰርተው
የነጻ ትምህርት እድል
እኛ የኢትዮጵያ እኮ ናት ስትሰጥ የነበረው። አንደኛ 5 ሳንቲም አትከፍልም። ከየትኛውም ፓርቲ የሀገሩ ክፍል ሂድ የምትፈልገው ፓዝዌይ እያንዳንዱ የራሱ መስመር ያለው ትምህርት ቤት ነው። ቢኮዝ የሚያስመርቅህ በተወሰነ እንትን ነው ክፍል ነው እና ትሄዳለህ። ከህፃነት ጀምሮ ቤተሰቦችን ጥለህ ሄደህ እዛ ትገባለህ። 5 ሳንቲም ለአስተማሪው የምትከፍለው ነገር የለም። ኮሚኒቲው ሶሳይቲው እዛ ያለው እየረዳህ የቀን ቀለብህን እየረዳህ እየበላህ ከተራ ትንሽ ተማሪ እስከ ሊቀ ሊቃውንት እንግዲህ ፕሮፌሰር ልንለው እስክትሆን ድረስ ነው የምትማረው። እና ምናሉኝ ፊልሙ ላይ ይሄ እኮ ስኮላርሽ ነው ስኮላርሽፕ የነጻ አሁን እኛን የጨለመ ኮንቲኔንት ካሉን ያን ጊዜ እኮ እንግዲህ ምን አይነት ብርሃን ነው የነበረው? እኛ ይህን ስንሰራ እኮ ስለ ስኮላርሽፕ የነጻ የትምህርት እድል ምን እንደሆነ መንፈሱንም አያውቁትም አሉ። እንግዲህ ከዚህ በላይ ምን ቴስቲሞኒ ወይም ደግሞ ማስረጃ ያስፈልጋል? አንድ እሱ ነው። ሌላው አሁን ያለበት ደረጃ የቆሎ ትምህርት ቤትና የግዕዝ ላንጉጅ ቋንቋው በጣም እንዲጠፋ በሚችልበት ደረጃ ነው። እንግዲህ አሁን እርግጥ የዘመናዊ ትምህርት ተስፋፍቷል። አሁን እንደገና ሙሉን እንቀይር ሊሆን አይችልም። ግን እንደ ሰብጀክት እንኳን የግዕዝ ላንጉጅ
የግዕዝ ቋንቋ
እንደ ሰብጀክት እንኳን አሁን ግሪክ በመላው አገር በሀገሩ ላይ እንደሚሰጥ በሰብጀክት ደረጃ እንደሚሰጥ ለምንድን ነው ይህንን አድቮኬት ማናደርገው? ለምንድን ነው ማንነጋገርበት? እና አትሊስት እንደ ሰብጀክት በሃይ ስኩል ደረጃ ወይ በኤሌመንተሪ ስኩል ደረጃ መሰጠት ቢቻል ይህንን እንደ ቅርስ ሪዘርቭ ወይም ደግሞ ማስቀመጥ ይቻላል። የእኔ ዶክመንተሪ አሁን አርካይቭ ነው። አሁን ሜቢ ቢጠፋ ደግሞ እስኪ ይህም ነበረን ለማለት ብዬ ነው። አሁን እዛ ዲፕ እስከ ገዳማት ውስጥ ገብቼ ልጆቹ እየለመኑ በዚህ ሀርድ የሆነ ላይፋቸውን ሲኖሩ እንደ ፍላይ እንደ ዎል ይባላል በፊልም
እንደው ገረፍ አድርገህ ህይወታቸውን የቃኝህበትን ነው የምትገልጸው።
ኤግዛክትሊ እሱን እንደ አርካይቭም ነው። አሁን እኔ ምስክር ሆኜ እነግርሃለሁ በጣም ትኩረት ካልተሰጠበት እና በደንብ አድርገን ትንሽ እርዳታ እያደረግን ይህንን መሰረታዊ መነሻ ባህላችንን ለማቆየት ካልቻልን በቃ ታሪክ ሆኖ ነው የሚቀረው።
እነኚህ ስራዎች ከኢትዮጵያ ጋር የተያያዙ ከኢትዮጵያ አስተሳሰብ ጋር መያያዛቸው ቀደም ብለህ የስነ ሰው ጥናት ባለሙያ መሆንንም ገልጸህልናል። እንደ ተረዳሁት እንዲህ ጥናታዊ ዘገባዎችንም ስትሰራ እንደ አንድ ሙያ አድርገ ጊዜ ሰጥተህ የምትሰራቸው ናቸውና እስኪ ንገረን እንዴት ወደ እነኚህ ወደ ኋላ ብዙ ዘመናት የሚወስዱ ስራዎች ይበልጡን አዘነበል? ምንድን ነበር ምክንያትህ? መኮንን ሚካኤልን እናመሰግናለን። ከመኮንን ጋር የጀመርነው የቆሎ ተማሪ ጉዳይም ሆነ ሌሎች ስራዎችን በተመለከተ የጀመርነው ወግ በሌላ ጊዜ ይቀርባል። ለሁሉም መኮንን እናመሰግናለን።
ሰሞንኛ ጉዳዮች ዙሪያ ይደረግ የነበረው የጋዜጠኞች የጠረጴዛ ዙሪያ ውይይታችን ላይ ደርሰናል።
ወደ አንድ አብይ አነጋጋሪ ጉዳይ ነው ታዲያ የሚወስደን። አዲሱ የጠረጴዛ ዙሪያ ውይይታችን ሳይናፈቃል ቀረም።
ለብዙ ጊዜ ተቋርጦ ነበረ፣ ዛሬ ተመልሶ መጥቷል።
አሳታፊነትንና የብዙዎችን መረዳት በሚሽሩ ሰ ጉዳዮች ዙሪያ የሚደረግ ውይይት ነው የዛሬው። አደጋዎች ወይም አዋኪና በማህበረሰብ ላይ ጉዳት የሚያስከትሉ ዘገባዎች እንዴት ይዘገባሉ? እንግሊዘኛው በአንድ ቃል ይቋጫዋል። ክራይሲስ በኢትዮጵያ በአሁኑ ሰዓት ያሉ ሁለት አብይ ርዕሶች፣ ምናልባትም የመገናኛ ብዙሃንን በትኩረት መከታተል የሚጠይቁ ሁለት ጉዳዮች አሉ። በአጭሩ ሊነሱ የሚችሉ ድርቅ ላይ እየዘገብን ነው፣ ለወራት የተፈጸመውን ሁኔታ እየተከታተልን ነው። እንዲሁም ደግሞ ሰሞኑን በኦሮሚያ የተለያዩ ከተሞች ሰላማዊ ሰልፎችን ተከትሎ በሰላማዊ ሰልፈኞች ላይ የሚደርሱትን ጉዳቶችም ሆኑ አሁን ወደ ኋላ ላይ መጡ የሚባሉ ጉዳዮች እየዘገብን ነውና እነኚህን በዋናነት እዚህ የውይይቱ ጠረጴዛ ላይ አስቀምጠን ነው የምንወያየው። የአድማጮችን ተሳታፊነት ለማበረታታትም የሚዘገብበትንም ሁኔታ እንዲረዱ በሚል ጭምር ነው እና መሰረቱን እንዲያስቀምጠናል ገፋና አድርግ እንግዳም አለን አዲሱ።
አዎ የተለመደ እንግዳ ነው ያለን ቤተኛ። ርዕሶቹን ስናስተዋውቅ ወቅታዊ ነገሮች ናቸው። ከዚህ ከድርቁ በተጨማሪ በኦሮሚያ ክልል አካባቢ የተነሳው ዝግብ ሁለት የተጠቀስካቸው ወቅታዊ ጉዳዮች በርግጥ አሉ አሳሳቢ ናቸው። በተጨማሪም ደግሞ እኛም ሰሞኑን የዘገብንበት በጎንደር ዙሪያ የተከሰቱ ቢያንስ 3 ችግሮች አሉ። በሆነ ቤት ቃጠሎ የጀመረ አለ። የድንበር መካለል ጉዳይ አለ። ለብዙ ጊዜ ደግሞ ወከባውና ግጭቱ ያላቋረጠው በቅማንቶችና በአማራ ብሔረሰብ መካከል ያለው ግጭት እነዚህ ወቅታዊ ናቸውና ዛሬ ጊዜው እንደፈቀደ እንግዲህ እንግዳችንም እንደፈቀዱ እንሄድበታለን።
እንግዳችን እናስተዋውቅ አዲሱ
አንተ አልኳቸው
ቤተኛ እንግዳችን ማን ይሆኑ
መቀለጃችሁ እንኳን
እንዴ ሳናስተዋውቅሽ ለምን ትነግሪያለሽ? መልካም በድምጿ አድማጭ የሚያቅ ይመስለኛል ዝታ በላቸው ዛሬ አብራን ታመሻለች በዚህ ውይይት።
የዚህ ፕሮግራም ደግሞ መደበኛ ተሳታፊ ነች። ርዕሶች በመጡ ጊዜ ያለፍን ቢሆን ትጋበዛለች።
ለጋበዛችሁኝ አመሰግናለሁ።
አዲሱ እንግዲህ ሰብሰብ አድርገን ለአድማጮች እንዲደርሱ ምን ፈልጋቸውን አንኳር ነገሮች ለማስጨበጥ እንዲህ ያሉ አደጋዎች ያሉባቸው አዋኪ ሁኔታዎች በማህበረሰብ ላይ ጉዳት የሚያስከትሉ በመግቢያችን እንደተጠቀሰው ዝርዝሮቹንም ጠቅሰናል። የሚዘገቡበት ጊዜ ምንመረራበትን መሰረት በማሳየት እንጀምር። የተለያዩ ፍላጎቶች ይኖራሉ በእንዲህ አይነት ግጭቶች ውስጥ ግራና ቀኝ የሚሰለፉ አለ። ሁሉም የራሱን የሚያስቀድምበት ሁኔታ አለ። ተጨባጭነት ዋና መሰረቱ ነው። እንዲህ ይያልን አድማጮች እንዲረዱ ምን ፈልጋቸውን መሰረቶች እናሲስ ያሉ ሁኔታዎችን ከመዘገብ መረጃስ ከማግኘት ድረስ ያሉትን ይመለከታል። እስኪ ለመንደርደሪያ ይሄን ካልኩ ትዝታን እናስቀድም።
አመሰግናለሁ እድሉን ስለሰጣችሁኝ። እንግዲህ 3 ጉዳዮች ድርቅ፣ ኦሮሚያ ውስጥ የሚካሄደው ተቃውሞ እንዲሁም ጎንደር ላይ ያለው ሁከት ነው። እነቱን ለመናገር ወደ ዝርዝር ጉዳዩ ከመግባታችን በፊት እነኚህን ጉዳዮች እነት እንደ ጋዜጠኞች እኛ ከዚህ ከአሜሪካ ድምጽ ራዲዮ ወይንም በሀገር ውስጥ ያሉት ጋዜጠኞቻችን ዘገቡ ወይ? ኦሮሚያ ላይ በየቀኑ የሚካሄደውን ተቃውሞ ሰልፍ እዚህ የአፋን ኦሮሞ ቋንቋ ስርጭት ስላለን ዘጋቢዎቹ በየጊዜው ከአካባቢው በራሳቸው ጥረት በሚደርሳቸው ወይንም ተጠያቂ የሆኑትን መሪዎች በማነጋገር የተከሰቱ ጉዳዮችን ይዘግባሉ። ነገር ግን ከመንግስት ባለስልጣናት በእነዚህ ጉዳዮች ላይ በቂ የሆነ መረጃ ወይንም መልስ አላገኘንም። መንግስት እስከ ሰኞ ድረስ 5 ሰው እንደሞተ ነው የሚናገረው። ተቃዋሚዎች ደግሞ ከ50 በላይ ያሉ ነው የሚናገሩት። ልዩነት አለ። የሰው ህይወት ነው ይሄ። ይሄን እንደው አስረግጬ ለማለፍ ነው። ድርቅም በተመለከተ ጋዜጠኞቻችን ሁለቱም በተቻላቸው መጠን ሞክረዋል ከአዲስ አበባ ወጣ ብለው የድርቅ ሁኔታዎችን ለመዘገብ። በበቂ ግን አልዘገብንም። ወደፊት ፈቃድ ይሰጣቸው ይሆናል። እስካሁን ለምሳሌ ባደረግነው ጥረት ፍቃድ አላገኘንም። ወደ ውጪ ከአዲስ አበባ ከተማ ውጪ ሄደን
ተጉዞ በየቦታዎቹ ተዘዋውሮ ተጠቁ
አዲስ አበባ ዙሪያ አቅራቢያው ያለውን ተጎዳ የተባለውን ማህበረሰብ የምግብ ሁኔታው ምንድነው? ህጻናቱ እንዴት ናቸው? ሴቶቹ እንዴት ናቸው? ነፍሰ ጡር እናቶች አሉ? አረጋውያን አሉ? የዕለት ሁኔታቸው ምንድነው? ድርቁስ ምን ይመስላል የሚለውን በውል የዘገብን አይመስለኝም። ከዛ ውጪ በጎንደር ያለውን ገና ሮብ ነው የዘገብ ነው። ይሄ ምንድነው? መረጃ የሚያቀብለን ከማጣት መረጃ በጭምጭምታ አተን ሳይሆን ማህበራዊ መገናኛ ብዙዋን ላይ የሚሰራጨውን ሳናይ ቀርተን ሳይሆን እናያለን። ነገር ግን ከመንግስት የሚያስረዳን አካል ባለመኖሩ ዘግይቶ የቆየ ነው እና በሩቅ የእናንተን ርዕስ ወጣሁባችሁ። ወደዛ ርዕስ እናልፋለን። ነገር ግን ለአድማጭ ደግሞ ይሄንን ማስረዳት አለብን በሚል ነው። ጊዜውን አልውሰድ፣ እናንተ ወዳላችሁት በቂ ተናግሬ ያለው በዚህ ጉዳይ ላይ። እስቲ እንደ መንደርደሪያ እናንተ ስለ ቀውስ ስለሆኑ ጉዳዮች ላይ አዘጋገብ ላይ እናንተ የምትሉትን በሉና እኔ ደግሞ የበኩሌን አክላለሁ።
መልካም። ትዝታ፣ ወቅታዊ ሆኑ በአሁኑ ሰዓት በአገር ውስጥ ይሆኑ ያሉ ጉዳዮችን ፈተናዎችን ጨምረሽ አንስተሻል። ቀውሶች እንዴት ይዘገባሉ? መሰረቶቹን ለመለየት እንሞክር። ለአድማጮች እናጋራቸውን ነጥቦች እንደው ባለች ጥቂት ደቂቃዎች ውስጥ ቅርብ ለማድረግ አንደኛ በቦታ መገኘትና ማየት የማይቻልባቸው አሁን ከነካካሻቸው ጉዳዮች ጋር መዛመድ ይችላል። በቦታ መገኘት በማይቻልበት ሁኔታ እንዴት ይዘገባል? የተጨበጠ መረጃ ማቅረብ። ሁለተኛ እነኚህ ሁኔታዎች ከሚያስከትሉት ጉዳት አንጻር መረጃ አለመስጠትም ጉዳት ነው። ድርቅ በአገር ውስጥ ህዝብ እየፈጀ ሳይነገር መቅረት ችግር ነው በራሱ። መረጃ ካልቀረበ ድርቅ መኖሩ በይፋ እያደረሰ ያለው ነገር ካልተዘገበ ችግር እንደሚሆነው ሁሉ አንድ አደጋ ተፈጸመ ከሚባልበት መንገድ ባለፈ ሌሎችን ሊያጋጭ የበለጠ ችግር ውስጥ ሊከት የሚችል መዘገብም ሌላ ችግር ነውና እነኚህን ሁኔታዎች እስኪን መርምር። እኛ በቦታው መገኘት በማንችልበት ወይም ደግሞ መረጃዎች በሌሎች ምንጮች በሚመጡበት ጊዜ እንዴት ይዘገባል? መንደርደሪያ እናርገው ትዝታ።
እሺ፣ እንዳልከው ነው አንድን መረጃ ለመሰብሰብ በቦታው መገኘት ቁልፍ ነገር ነው። በአይን ማየትና የአይን እማኝ ሆኖ አንድን ነገር መዘገብ ያ በጣም እድለኛ ጋዜጠኛ ነው። ግን ከሩቅ ሆኖም የሚዘግብ ጋዜጠኛ እኔ አመለካከት በተለይም ህዝብን ሊያጋጩ የሚችሉ ብሔራዊ ጸጥታን ሊያናጉ የሚችሉ ጉዳዮች ላይ ከፍተኛ ጥንቃቄን ይጠይቃል። ከፍተኛ ጥንቃቄ ማለት ግን ውነትን መሸፈን ማለት አይደለም። ውነት ላይ የተመረኮዘ የማንም ወገን ተጠቃሚ የማያደርግህ ያንተን ዘገባ ተከትሎ ሊመጡ የሚችሉ እሳቶችን እንደ ኃላፊነት በመውሰድ መዘገብ ማለት ነው። ውነት ላይ የተመረኮዘ ይሄ ማለት መደበቅም አይደለም። ሰው ከሞተ ሞቷል። ነገር ግን ለምሳሌ አልሆነ ቦታ ላይ ተነስቼ በብሔሮች መካከል ግጭት ተከሰተ ብዬ እሳት እያቀጣጠልኩ ነው ማለት ነው። ያ ውነት ከሆነ ግን በጥንቃቄ እሱንም በማረጋገጫ አስደግፎ ማን እንደቀሰቀሰው፣ ከየት እንደመጣ፣ እንዴት ነው መነሻው በሚል መልክ መዘገብ ያለበት ነው የሚመስለኝ። ግጭትን በተመለከተ ረሃብንም በተመለከተ ደግሞ አንዳንድ ቦታ ሄደህ የምታየው ነው። ኢትዮጵያ ውስጥ እኮ እኔ ብዙ ጊዜ እንደምለው እንዲህ ድርቅ መጣ ሳይባልም በየዕለቱ በራብ የሚሞት ሰው አለ። ህጻናት ይሞታሉ። ደሃ ህዝብ ነው የኢትዮጵያ ህዝብ ብዙ ቦታ። ማንን ነው የምናታልለው? ስለዚህ በየሄድንበት ቦታ ግን የቤተሰቡን የግለሰቡን ሁኔታ አይተን የሚበላውን የሚጠጣውን በሀቅ ጠይቀን መዘገብ መቻል ማለት ነው። እናም እርዳታ ይሰጠዋል ከተባለ ከባለስልጣናቱ ስንት ነው የሚሰጠው? መቼ መቼ ነው የሚሰጠው? ለአንድ ማህበረሰብ ከሆነ ደግሞ ይደላል የሚል ካለ እንዴት ነው የሚደላው? እኩል ነው ወይ የሚሰጣችሁ? በየጊዜው ነው ወይ የሚሰጣችሁ? የሚለውን እያጣራ እውነት ላይ የተመረኮዘ ዘገባ ማቅረብ ማለት ነው።
ግን እዛች ላይ አንድ ነገር አንጂ ያልሽው ላይ አሁን ለምሳሌ በብሔረሰቦች መካከል ግጭት የሚቀሰቅስ ነገር በምንሰራበት ጊዜ ብርቱ ጥንቃቄ ማድረግ እንዳለብን ተገቢ ነው። ሰው ይሞታል በአንድ ቦታ። ያን ሰው መሞቱን ለመዘገብ አሁንም ከፍተኛ ጥንቃቄ ያስፈልጋል። ሰውየው በእርግጥ ሞቷል፣ ነገር ግን የሚያረጋግጥልን ሰው ላናገኝ እንችላለን። መንግስትም ለመናገር ፈቃደኛ አልሆነም ወይንም አልተገኘልንም፣ ግን ነገሩ ተፈጽሟል። ይሄ ነገር ግን መዘገብ እንዳለበት ደግሞ እናውቃለን። እና የእኛ ጥንቃቄ እዛ ላይ እንግዲህ ምን እንደሚሆን አላውቅም።
ጥንቃቄው ከየት ነው? እንዴት ነው የተከሰተው? ማን ነው ያደረገው? መቼ ነው የሆነው? እነዚህ መሰረታዊ የሆኑ አምስት ደብሊዎች የሚሏቸው አሉ አይደለ? ፈረንጆች
መረጃ
መመለስ።
ትዝታ፣ እንደው እዚህ ላይ ገፋ ላድርግና አሁን ባለፈው ረቡዕ ከጎንደር ያገኘናቸውን ሰው በስንት መከራ ነው ያገኘናቸው። ቆይቶ እሳቸውን በወቀሳ ጀመሩ። ወቀሳውን እኔም ተቀበልኩ በእናንተ ስም፣ ተገቢ ነው፣
ትክክል ነው።
ነገር ግን አሁን የጎንደርን ቃጠሎ እኔ የተቃጠለ ማግስት ኢሜል አገኘን። ታውቃላችሁ፣ የሆኑ ሰዎች ጋር ደወልኩ። ምን መልስ አገኘሁ? ሁኔታውን ያየች፣ ስንቅ ልታቀብል ሄዳ ቃጠሎውን ያየች፣ ሰው ሲሞቱ ያየች ተገኘች፣ ግን መናገር አልፈልግም አለች። የእኛ ፈተና እዛ ላይ ነው። ያዩ ሰዎች ይፈራሉ፣ አይናገሩም። የመንግሥት ባለሥልጣናት ለመናገር ፈቃደኛ ሆኑ፣ አልተባበሩም። በመሃል ደግሞ እኛ የጠነዛ ቋንጣ የሆነ ወሬ ታቀርባላችሁ እንደ ረቡዕ እንግዳችን መባል አለና አሁን እንዳልሽው ማቆየት ለሚለው ነገር ስንት ቀን ነው የሚቆየው? ምንም መልስ እናገኛለን? እዛ ላይ ጋዜጠኛው ደፍሮ ተጨባጭ መረጃ እጁ ላይ ካለ ዜናውን ማውጣት አለበት የሚል አቋም አለ።
ሌላው የጋዜጠኝነት መርህ እንግዲህ የአይን እማኙንም መብት ደግሞ የመጠበቅ
እውነት ነው።
አትጥቀሰኝ፣ ስሜን አትጠቀም እስካለ ድረስ ያም መከበር አለበት።
የጠረጴዛ ዙሪያ ውይይታችን ተቋጨም። ቆየት ብለን እንመለስበታል።
ምን አለ ዛይነሽ?
ሰማኝ አይደለም? በሚስጥር ነበር ያዘምኩት።
በጣም ግሩም ነው።
አድማጮች የምትከታተሉት ዘወትር እሁድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራማችንን ነው።
አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን። አሁን ወደ አዲስ አበባ ነው የምናቀናው።
አሁን ሰዓቱ የንጉሴ አክሊሉ መስኮት
የሚከፈትበት።
ሰውየው ወንደላጤ ነው አሉ። ባለፈው ሳምንት እሁድ የቤቱን ሳሎን መስኮት ከፍቶ ራሱን በራሱ እያዝናና 2-0 ያሸነፈበትን የአርሴናልንና የአስቶን ቪላን ጨዋታ ሲከታተል ቆይቶ ቀለል ያለ ሻወር ለመውሰድ ይገባና ይመለሳል። ሲመለስ አንድ ሰው በመስኮት በኩል ገብቶ ቴሌቪዥኑ ስር ቁጭ ብሎ ጨዋታ ሲከታተል ያየዋል። ሰውየው በገዛ ቤቱ ይደነግጥና አንተ ደግሞ ምንድን ነው ምን ታደርጋለህ ሲለው፣ ጉርድ ሸሚዝ ነው የለበሰው፣ ኳስ ተጫዋች ይመስላል። እኔማ ዳኛው ከሜዳ አስወጥቶኝ ነው ብሎ ትርፍ። ለመሆኑ እናንተ ብትሆኑ እንዲህ አይነቱን ሰው ምን ትሉታላችሁ? የሌባ አይነ ደረቅ ብላችሁ ወይስ ሌባ ተይዞ ዱላ ይጠየቃል? እስኪ የምትሉትን በሉ። ለሁሉም አሉላና አዲሱ፣ እናንተ ለእኔ መስኮቱን ፈቅዳችሁ ስለ ከፈታችሁልኝ ገብቼ ይህን ወግ ጀመርኩ። ባለፈው ጊዜ የአዲስ አበባን 129ኛ ዓመት ምክንያት በማድረግ አንዳንድ ወጎችን ጀምረን ነበርና ዛሬም እንቀጥላለን። እስኪ ብቅ ልበል አራዳ ከተማ፣ ደስ ይለኛልና ታሪኩን ስሰማ፣ የከተማው ወሬ፣ የጊዜው የወቅቱ፣ የፓርላማው ዜና፣ የቤተ መንግስቱ፣ አራዳ ነው ያለው እቴጌ ጣይቱ፣ እቴጌ ጣይቱ ጣይቱ ብጡል ግርማዊት እቴጌ ጣይቱ ብጡል ሲታዩ ኖረዋል በፊትበር በኩል። ፊትበር ፈረሳሉ ስላሴ ገበያ ለሸራተን አዲስ ሰዎች መቀበያ ቀንዮ እዚህ ላይ ነው ለሸራተን አዲስ። አድማጮቼ ቅድም እንዳልኳችሁ እንግዲህ ባሳለፍነው ህዳር ወር 129 ዓመት እድሜዋን ያዘችውን አዲስ አበባን በሚመለከት አንዳንድ ወጎችን ጀምረን ነበር። እንግዶቼ ድምጻውያኑ ግርማ ነጋሽና ጸጋይ ዘርፉ ናቸው። እስቲ አሉላና አዲሱ ወደ ጸጋይ ዘርፉ ቃለ መጠይቅ እለፉ።
አዎ እንግዲህ ያው እየተለወጠ ነው የነበረው ከላይ እስከ ታች። ለምሳሌ ፊት በቤተ መንግስት እንግዲህ ከጥንት ጀምሮ ከምኒልክ ጀምሮ እስካሁን መሪዎች ድረስ የሚኖሩበት ፊትበር ቤተ መንግስቱ ግብር የሚበላበት እኛም በልጅነታችን እየሾለክን እየገባን ስጋም ምንም ጠጅም ይዘን ጠጥተን የምንወጣበት የጥጋብ አካባቢ ከላይ ሆነን ደግሞ ወደ ታች መንደሩን ስናየው ጣይቱ ለመኖሪያ የመረጠሽ መንደር ፍሉሃ ፊንፊኔ አንቺ ጋ ነው ማደር። የፊትበር ነሽ የደቦካ የአባ ጨምር የፍሉሃ ጥርት ያልሽው የምንጩኋ የደቦቃ ቤቶች አይወዱም ሚስማር ጣራው ይሸለማል የድንጋይ ክምር ይባላል። ከላይ ሆነ ከቤተ መንግስቱ ወደ ታይስታይ በሙሉ ቤቶቹ ደስ የሚል በቀላያቸው ላይ ድንጋይ ተከምሮ ስለነበረ ነው
ቆርቆሮው ላይ እንደው ነፋስም እንዳይወስደው
እንዳይወስደው። አዎ
ፊትበር ነው የሁሉ እንደው
ፊትበር። አዎ ከታች ፍሉሃል አዲስ አበባ አይተዋል እንደ አዲስ አበባ ያሏት።
አዎ
ስስታው ታሪኩ ይሄ ነው።
የፊትበር ልጆች ለግፊያ ትከሻቸውን ለዱላ ደግሞ ጀርባቸውን ሰጥተው ከምኒልክ ቤተ መንግስት በመግባት ጮማውን በአዋዜ ጠጁን በሽሩቤ ያወራርዱት እንደነበር ይነገራል። ይህ ምን ያህል እውነት ነው? ለዚህ ምላሽ ግርማ ነጋሽ።
እዚህ ሚለኝ የፊትበር ኖራ ማቃጠያ ብሎ ያነሳው በቃ የበረደው መደበሪያ ዙሪያውን ከበን የምናወራበት ነበር። እንዲያውም በህይወት የሌለው በቀለ በቸር የሚባል ጸግሽም እንዴት እንዳላት ሰው እንጂ ብዙ ጊዜ እዛ ጋር በመሞቅ የሚታወቅ ነው። እንቅልፍም ልጤ ስላለችበት አንድ ቀን እንዲያው ወደ መሀል ይገባ እና ይበስላል እየተባለ ይፈራ ነበር።
እውነት ነው
በእውነት። እና ደግሞ ልፍ ስንል ወደ ከደቦቃ ወጣ ልትል ወደ ቄራ በዛ አቋርጦ ወደ ፒያሳ ለሜጃ መረማመጃ ቦታ ላይ እንደ ጥብሱን ካልደፈርክ የጥብሱን ወዜ ምጠጥ ያደረገ ዳቦ በአስር ሳንቲም ጥግብ ብለህ በአስር ሳንቲም ጠግበህ መናው ሁሉ ትቀር እና ጥግብ ያለያችን አንድ ዳቦ በልቶ ሲኒማ ውለህ ለመምጣት በቃ አንድ እህላይሽ ተተኝ ነው በአንድ ዳቦ። እንደዚያ ያለ ጸግሽ አንስቶታል። ሰው የሚተሳሰብ አንዱ ለአንዱ ያለውን የሚያካፍል የፍቅር ሰፈር ነበረ። ጸጋዬ በደንብ ገልጾታል። እና ደግሞ ግብርን ያነሳ ቅድም ያ የግብር ቦታ ሲታወሰኝ አንድ ታሪክ አለ ማቀው። አንድ ወንድማችን ዛሬ በፈረንሳይ ነዋሪ ነው እና እሱ ከሁላችንም ግብር ገብቶ በልቶ የፈቀደውን ይዞ በመውጣት ትልቁን ደረጃ የያዘ ነበር እና በአንድ ወቅት እንደውም የሆነውን ነገር ልናገር፣ እንደ ወትሮ ሁሉ በአመቱ ገብቶ ሁሉን ነገር ሲያደርግ ቆይቶ ቤተ መንግስት ገብቶ እንደዛ ሲያደርግ ይቆይና ወደ ዋናው አዳራሽ ሲገባ በቃ ይሄ ወታደሩ ምኑ ይህን የቆየ ጠጅ ጠጥቶ ጮማውን አስቀድሞ ከበላ ወዲያ በጠጁ የግርማዊ ጃንሆይ ለዘላለም ይኖሩ እያለ ቆቡን ሲወረውር የእኛ ጓደኛ ወደ ውስጥ ሲገባ አጋጣሚውን በመጠቀም እንደ ሸርተት ብሎ ሜንቶ ላይ የቀረች ስጋ ለማውጣ ለማንሳት ሲሰድ ግርማዊ ጃንሆይ እንደው በአጋጣሚ እንደው ወደዚህ ማዶ ሲዞሩ እሱ እጁ ሜንቶ ላይ ሲያርፍ ያያሉ። ነገሩ ገርሟቸው ሲስቁ ይሄኛውም ኮዲ ማዶ ስጋዋን የሚፈልጋት የኛ ጓደኛ ይስቃል። ከኋላው ማጀራቱን ይዞ ጎትቶ ሊያስወጣ የመጣ ደግሞ እንትን አስተናጋጅ ያያ ነው ኮዲ ይስቃሉ፣ ይሄኛው ኮዲ ይስቃል። ስለዚህ አይ ይሄ ነገር ሰላማዊ ነገር ነው ብሎ በስጋህን ያዝና ወጣ ብሎ ስጋውን ይዞ እንደሸኘው አስታውሳለሁ። እና ይሄ እንደ ሁሌ ትዝ የሚለኝ ያ ደግሞ ምንም ነገር ከማንኛችንም እንግዲህ ገባ ብለን እንወጣለን እንዳለው ጸጋዬ ሁላችንም ሞክረናል። አንዳንዴም አርጩሙ ይከፋል። ያጓደኛችን ግን በእንዲህ አይታማም። እንደው ምንም ነገር አትነካውም። ምን እንዳለው አላውቅም። እስከ ዛሬ ድረስ ገብቶ በልቶ የፈቀደውን ይዞ ይወጣ ነበር። ይችን እንደው ልጨምርልህ ብዬ ነው።
የዛሬውን ዝግጅቴን በዚሁ ላብቃ። በሚቀጥለው 15 ቀን እንገናኝ። ደህና ሁን።
ንጉሴን ለዝግጅቱ እናመሰግናለን።
አዲሱ ሰሞኑን ብቻ አይደለም፣ ባለፉት በቀደሙት የራዲዮ መጽሔት ፕሮግራሞቻችንም በርከት ያሉ አድማጮች አስተያየቶች ደርሰውናል። በመደበኛው ስርጭቶቻችን አስተናግደናቸው ለመጽሔት ግን አልተሳካልንም። በፕሮግራም መጣበብ ሳቢያ ሳናቀርባቸው ቀርተናል።
ለምን ራዲዮ መጽሔት ላይ የምናዘጋጃቸው ቅንብሮች በርከት ብለው
እንዲ እንዳሁኑ ይበዝና
ለሚቀጥለው ጊዜ አንተውም ቃል እንገባለን።
ይህ ቃል የምንገባበት ታዲያ ያ ሰዓት ደርሷል። አዲሱን የኢትዮጵያውን የቀን መቁጠሪያ መስከረምን የአዲሱን አመት ብናልፍም ሌላ አዲስ አመት ባለንበት ሀገር ቀን መቁጠሪያም ጭምር ነው የምንሰራውና የሚቀጥለው አመት አድማጮች ተሳትፎ የጎላባቸው ፕሮግራሞች አሁን አዳዲስ ያስተዋወቅናቸውን ጨምሮ በስፋት እንሄድ መሆኑን ከወዲሁ ለመግለጽም አድማጮችን ይቅርታ ጠይቀን ቀጥሎ ፕሮግራሞች ላይ መልእክቶቻቸውን በስፋት እንደምናስተናግድ መግለጽ እንወዳለን።
መልካም ነው።
ይሄ እንግዲህ የአመቱ መጨረሻ የራዲዮ መጽሔት ዝግጅታችን ነው። በአውሮፓውያን የዘመን አቆጣጠር በዓሉን ለሚያከብሩ ከኢትዮጵያ ውጭ የሚኖሩ አድማጮቻችን መልካም አዲስ አመት ለማለት ነው። አዲሱ
መልካም አድማጮች፣ አዲስ አመት መልካም የ2016 ዓመተ ምህረት መቀበያ ይሆንላችሁ እንላለን። እንግዲህ አድማጮቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን በዚሁ ልንቋጭ ነው። አሁን የቀረን
ብርቱካን በልቼ ለሜ ለሚያገስ
አዎ የመሰናበቻ ዜማ ነው።
እስከዚያው ታዲያ ከጀመርነው የማዲንጎ አፈወርቅ ባቲ የተሰኘ ዜማ ጋር እንተዋችሁ።
ብርቱካን በልቼ ሎሚ ለሚያገሰኝ ብርቱካን አንቺ እንደመናለሽ እኔስ ብነሳኝ አንቺ እንደመናለሽ እኔስ ብነሳኝ
አድማጮች የስንብት ማስታወሻ አለኝ። ያልተዘነጋ ነገር ግን በሰዓት ጥበት ሳቢያ ሁለት ፕሮግራሞች ለመጪው የራዲዮ መጽሔት ያደሩ መሆናቸውን ላስታውስ። ሁለት ፕሮግራሞች ናቸው። ከአንጋፋው ጋዜጠኛና የቀድሞ ዲፕሎማት ወርቁ ተገኝ ጋር የተጀመረ አዲሱ አበበ የጀመረው ደርዝ ያለው ወግና በመጀመሪያው ክፍል የጀመርነው ወይም የያዝነው የጠረጴዛ ዙሪያ ወጋችን ናቸው። ቀጠሮ ተይዞላቸዋል። አሁን
አለቀበት ብርቱካንዬ እሷ ለጣመመ ለሞት እንግዴለት እሷ ለጣመመ
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
የፕሮግራም አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.